ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እናስተልኝ እንደምን አመሻችሁ ወንመጭቻችን። ዛሬ ሐሙስ መጋቢት 28 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑ እነዚህ የአማራ ወጣቶች ከታገቱ
ሐሙስ መጋቢት 28 ቀን 1220 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ሀገራችን ደንቆሮ ዘረኞች ከ30 አመታት በላይ ታሪክ እየሰረዙና እየደለዙ ህዝብ እያፈናቀሉ እያገቱና እየፈጁ ሰላም አሳጥተዋት ህልውናዋ አደጋ ላይ ወድቋል። እንኳን መሐይም አገር በቀል ተውሳኮችን ይቅርና እስከ ጥርሱ የታጠቀ አውሮፓዊ ኃይል አንበርክከናል። አገራችን በሰላም የሁሉም ህዝብ እንድትሆን ሽግግር ያስፈልጋታል ስንል ዘመናት ተቆጥረዋል። ከዚህ ቀደም ይህንኑ በሚመለከት ያዘጋጀነውን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ግን ዜናውንና የዕለቱን ሐተታ እናቀርባለን።
የአማራ ልጆች አባላት ተተኳሽ አስረክቡ መባላቸው እንዳስቆጣቸው ተናገሩ። የአማራ ልጆች በሁሉም የልጆች ዘርፍና መመሪያ ያሉ የልጆች አባላት የታጠቁትን የጦር መሳሪያና ተተኳሽ እንዲፈቱና ገቢ እንዲያደርጉ ትላንት በቀን 27 2015 ዓ.ም ተመረጠ ደብዳቤ ለሁሉም እዝ ወርዷል። የልጃይል አባላት አገዛዙ ልጃይልን ለመበተን ያወረደው አሰራር የቆመለትን ህዝብ ለመጨፍጨፍ በማሰብ ነው ብለዋል። በአዲን ተልኮን ለማስፈጸም ተተኳሽ አስረክቡ የሚል ተዛዝ ማውረዱ ከማስከፋትም በላይ እንዳስቆጣቸው ልጃይሎች ተቆመዋል። ስንት አጥንትና ደም የተከሰከሰበትና በአመታት ድካም የተገነባን የአማራን ልዩ ኃይል ለማፍረስ በብጣሽ ወረቀት ደብዳቤ ሲጽፉ እንዴት አልሰቀጠጣቸውም ሲሉ ማከለዋል። የአማራን ህዝብ እያስጠፉና እያጠፉ የሚገኙት ራሱ አማራን እመራለሁ የሚለው ቡድን መሆኑና የመጀመሪያውም የመጨረሻውም ተጠያቂ የምናደርገው በአዲንን እንደሆነ ይሰመርበትም ብለዋል። ታዲያ ይህን ጥፋት የማስቆም የህዝቡ አላፍነት ጭምር እንዲታከልበትም ማሳሰቢያ ሰጥተዋል። ተጥቅ ማስፈታቱ ከአማራ መጀመር አለበት ምክንያቱም ሌሎች አካባቢዎች ተዛዙን ላይቀበሉ ስለሚችሉ የሚል ያገዛዙ ጥል አስተሳሰብም ከፍተኛ ቁጣቸውን ቀስቅሶታል። ባገዛዙ የተቀናባበረ ሴራ ለያሉ ተጥቅ እንዲያርድ የማስተላያ መመሪያ መውረዱ ታውቋል። የልጃይል አባላትና መራሮች በአንድነት ተጥቅ ማስፈታቱን ሊቃወሙ የሚችሉት ተጥቅ ከፈቱ በኋላ ፍራጥ ሆነው እንደሚቀሩ ካሰቡ ስለሆነ ተጥቀም ይፈሱ አማራሮችና አባላት በአካባቢው በከተማ ፖሊስነትና በማረሚያ ቤት ፖሊስነት እንዲሁም ከፊሉ ወደ መከላከያ እንደሚቀላቀሉም ተነግረዋል። ይህ ያገዛዙ የማስመሰል ንግግር ዛሬውኑ ልጃይሉ ተጥቁን እንዲያርድ እንጂ ዘላቂነት እንደሌለውም ታውቋል። መከላከያ መግባት ከጀነራልነት መድረስ የሚያስችል እድገት እንዳለው በማስተዋል ፍላጎታቸው እንዳይደለም ማድረግ ያስፈልጋል። ሌላው መታወቂያ ያለበት ያገዘዘ ሴራ ልጃይሎች ተጥቅ ካወረዱ በኋላ ሁሉንም በፖሊስነት ለማስተናገድ ካቅም በላይ ስለሆነ በጥራታ በቦርድና በዲሲፕሊን ጉድለት የሚሰናበቱትን ማስተናበት እንደሚገባም በውስጥ የደረሰን መረጃ ተጠቁሟል። በፖሊስነት የሚወርደው ምድብ በጊዜያዊነት ሆኖ ከአንድ እስከ 3 ወራት አፈጻጸማቸው የተመዘነ ብቁ ያልሆኑ ይሰናበታሉ። በየትውልድ ወረዳቸው ስራ እንደሚፈጠርላቸው ነግሮ ማስተናበት እንደሚገባም ካድሮቹ ተነጋግረዋል። ወደ መከላከያ የሚመደቡት መከላከያ በራሱ መስፈርት መሰረት የማያሟሉትን ይከበረ የማያሟሉትን መልሶ ወደ መጥበት ይልካቸዋል። የመጥበት አካባቢ ደግሞ ወደ መከላከያ ልኳቸው መከላከያን መስፈርት ያላሟሉትን መልሶ የመቀበል ግዴታም የለበትም። የትጥቅ ማስፈታቱን ሂደት በመቃወም የሚያስተጋግሉ አባላት ካሉ በቁጥጥር ስር ውለው ወታደራዊ ፍርድ ሸንጎ ተቋቁሞ ብይን እንደሚሰጥባቸውም ተነጋግረዋል። ሂደቱን ተከትሎ የልዩ ኃይል አባላት የመንግስትን አቋም በመቃወም መንግስትን ለመገልበጥ የመደበኛ ደረጃጀቶችን ለመቀላቀል ወይም ወደ ገርበቤት አገር ለመሻገር የሚሞክሩ እንዳይኖሩ ቅድመ ጥንቃቄ መደረግ እንዳለበትም ካድሬዎቹ በዝግ ስብሰባቸው አንስተዋል። በከተማና ማረሚያ ቤት ፖሊስነት ከበቂ በላይ ኃይል ስላለ በዚህ መደብ ከሚመደቡት ውስጥ ከሶስት ወራት በኋላ ቁጥራቸው ቢበዛ ከ5000 የሚበልጥ መጥራት አይኖርበትም መቀነስ አለባቸውም ብለዋል። ይህ ሂደት ከጀመረበት ቀን ጀምሮ ለወራት በግምገማ የሚቀነሱትንና የሚሰናበቱትን አባላት የትውልድ ወረዳ ቀበሌና ተጠሪ መያዝ እንዲሁም ክትትል ማድረግ አስፈላጊ ነው። በልዩ ኃይሉ ላይ የተሸሩ ሸራዎች ከዚህም በላይ በርካታ ሲሆኑ ዋና ዋናዎቹ ባጭሩ እነዚህን ይመስላሉ። የአማራ ልዩ ኃይል ትጥቅ አልፈታም በማለት 3 ብርጌድ ከነሙሉ ትጥቁ ጫካ ገባ። ያስፈታ የሚመጣ የታጠቀ ኃይልም ይሁን ሌላ እንዳይሞክረው አንዴ አማራ ከገባ አይወጣም ሲሉ አስጠንቅቀዋል። ይህንን ለመፈጸም 3 ብርጌድ ልዩ ኃይል ከነሙሉ ትጥቁም ጫካ መግባቱ ታውቋል። ህዝቡ በየአካባቢው ለሸፈተው ልዩ ኃይል ስንቅ ትጥቅና መረጃ እንዲያቀብል ጥሪ ቀርቧል። እንዲሁም ሌላ ፌደራል ኃይል በሚል ወደ አማራ የሚመጣ የኦነግን ኃይል ህዝቡ መንገድ በመዝጋት እህልውሃ ባለመስጠት መረጃ ባለመስጠት ወደ መጣበት እንዲመልሰውም ጥሪ ቀርቧል። ከአማራ ልዩ ኃይል ጎን እንቆማለን ሲል የአማራ ወጣቶች ማህበር አስታወቀ። የአማራ ህዝብ በገንዘብ በጉልበት በደምና አጥንት በታላቅ መስዋዕትነት የገነባው የአንተው መከታ ለይታና ጠበቃ እንዲሁም የአማራ ፋኖ ወንድም የሆነው የአማራ ልዩ ኃይል በጠራ አማራው የኦሮሞማ ስርዓት መሪነት በባዕሪን እጅግ አሳፋሪ አስነዋሪ አስፈጻሚነት እየፈረሰ ነው። የችግር ጊዜ ጠበቃችን መከታችንና ለይታችን የአማራ ልዩ ኃይል አይናችን እያየ እየናዱት ነው። ነገ ያለ ተከላካይ አማራ ጠል የሆነው ስርዓት ያስገብርህ አንገትን ሊያስደፋና ክፉኛ ሊያዋርድህ የመጨረሻውን ተግባራዊ እንቅስቃሴም እያደረገ ነው። የአማራ ህዝብ ሆይ ከልጅ እስከ አዋቂ ከገበሬ እስከ ምሁር ሴት ወንድ ሳትል ምን ትጠብቃለህ? ተነስ ተነሽ የአማራ ልዩ ኃይል ባለቤት ጠበቃ ጫካና ደጀና አንተነ የችግር ጊዜ ፈጥኖ ድራሽ ሰራዊትን ጠብቅ አማራ በቆራጥ ልጆች ተጋድሎ ታሪኩን ያድሳል በማለት መልእክታቸውን ቋጭተዋል። ወደ ቆቦ መስመርና እንዲሁም ጎጃም ጭስ አባይ መስመር ወደ ጫካ እስከ አፍንጫው የታጠቀ የኦዴድ መከላከያ እየተመመ ነው። ህዝቡ በየቦታው መንገድ መዝጋትና ከልዩ ኃይል ጎን መቆም አለበት። የአማራ ልዩ ኃይል በኃይል ትጥቅ ለማስፈታት ዘመቻው ተጀምሮ እንቅስቃሴው ቀጥሏል። በተያዘ ከፍተኛ ቁጥር ያለው የፌደራል ፖሊስ ደብረ ማርቆስ ገብቷል። ከፍተኛ ቁጥር ያለው ኦነጋዊ የፌደራል ፖሊስ ትራንት ሌሊት ሲጓዝ አድሮ በአሁኑ ሰዓት በደብረ ማርቆስ ከተማ በመራወጥ ላይ መሆኑን የመረጃ ምንጮች ገልጸውልናል። የከተማው አደባባዮች ብቻ ሳይሆን የጓዳ መንገዶች ጭምር ከወትሮ በተለየ መለየው ለባሾች በርክተውበታል። በአንዳንድ ጎዳናዎች የፌደራል ፖሊስ የሚል ጽሑፍ የተጻፈባቸው ፓትሮል ተሽከርካሪዎችም እየተንቀሳቀሱ ነው። በከተማው የፈሰሱ ወታደሮች እንግዳነትና ገራ መጋባት የሚታይባቸዋል። ህዝቡ እንዳይነቃ የገቡት ኃይሎች የአማራ መኮንኖች ናቸው፣ ለጽዳትና አንዳንድ ስራዎችን ለመስራት የመጡ ናቸው በሚል እያዘናጉ እንደሆነም ታውቋል። ትናንት ምሽት 3 ካሶኒ የፌደራል ፖሊስ ጎጃም ደብረ ማርቆስ መግባቱን አውቆ ህዝቡ ከፍተኛ ክትትልና ጥንቃቄ እንዲያደርግ ጥሪ ቀርቧል። በኮረም በኦስላና በዛስታ ተሰማርተው የነበሩ 96 የሚሆኑ የአማራ ልዩ ኃይሎች ትጥቅ አንፈታም በሚል ከነሙሉ ትጥቃቸው ወደ ጥራሬ ወንዝ ሸለቆ መግባታቸውን አንድ በስፍራው የሚገኝ የአማራ ልዩ ኃይል እዝ አመራር ገልጿል። ሁለት አባላት ደግሞ ትጥቅ ፍቱ የሚለውን መመሪያ አንቀበልም በሚል በተነሳ ለመግባባት ተኩስ ተከፍቶ ህይወታቸው ማለፉ ታውቋል። የኮረም የኦፍላና የዛታ ህዝብ ጥላቸውን አትውጡ በሚል እየተማጸኑም ነው። ከባህር ዳር ወደ ጎንደር የሚወስደው መንገድ በመከላከያ ሰራዊት ሽፋን በሚንቀሳቀሰው የኦዴድ ኃይል እንደተዘጋ ታወቀ። ከዛሬ ማለዳ ጀምሮ ከባህር ዳር ወደ ጎንደር የሚወስደው መንገድ ወረታ አካባቢ በመከላከያ ሰራዊት መዘጋቱም ታውቋል። መንገዱ በመከላከያ ሰራዊት ስም በኦዴድ ኃይል አባላት የተዘጋ ሲሆን ህዝብን ቀድሞ ለማፈንም የታለመ ነው። መንገዱ የተዘጋው ደቡብ ጎንደር ወረታ ከተማ ላይ ሲሆን ከተዘጋው መንገድ በቅርብ ርቀት ትልቅ የአማራ ልዩ ኃይል ካምፕም እንደሚገኝ ተገልጿል። የአማራ ፋኖ አንድነት በጎንደር ጥብቅ መልእክት አስተላለፈ። የአማራ ልዩ ኃይል ትጥቅ ለማስፈታት የሚደረገው ኦፕሬሽን መጀመሩ ይታወቃል። ትጥቅ ለማስፈታት ዓላማ አማራውን የበለጠ ለማጥቃት ተጋላጭ እንዲሆን ከውስጥም ሆነ ከውጭ ወራሪ ራስን ለመከላከል እንዳይችል ለማድረግ ሲሆን የአማራ የማንነት ጥያቄ ታሪካዊ ርስቶቻችን ለመንጠቅ አልፎም ሀገር አልባ እንድትሆን ለማድረግ የመጨረሻ የተባለውን ዘመቻ ጀምረዋል። በተለያዩ አካባቢዎችም ግጭቶች የተጀመሩ በመሆኑ ለጀግና የአማራ ልዩ ኃይል አባላት የታጠቀውን መሳሪያ እንጂ አንተን ስለማይፈልግ መሆኑን ተገንዝበህ ወደሚፈልግ ወገን እንድትቀላቀል ጥሪ ቀርቧል። ትጥቅ መፍታት ከአባቶች ከነ ቴዎድሮስ ከነ ሚኒክና ከነ በላይ ዘለቀ ያልወረስከው መሆኑን ተረድተህ ራስህን ከታሪክ ተወቃሽነት አድን። ለአማራ ህዝብ መስዋዕትነት ከፍለው የጠበቁህን ጀግና ልጆችን ጉዳይ በንቃት ተከታተል፣ ተንከባከብ፣ አሳርፍ። የሚፈልጉትን ሁሉ አድርግላቸው። ጥላቶችን በጋራ ተሰልፈ ታገል። ለመከላከያ ሰራዊት ለሚመለከተው አካል እስከዛሬ ደምና አጥንቱን ገብሮ አብረው በየምሽጉ መስዋዕትነት የከፈለው የራስ ወገን ጋር ግጭት ውስጥ ሳትገባ ፖለቲካችን በፖለቲካ ንግግር ፍቱ በላቸው። ይህ ሳይሆን ቀርቶ ለሚፈጠር ችግር ታሪካዊ ተጠያቂነት በትክሻ ያረፈ መሆኑን ተገንዘብ። ይህ ወር የአማራ ልዩ ኃይልና የአማራ እጣ ፈንታ የሚወሰንበት መሆኑ ታውቆ የሚመለከታቸው አካላት ርብርብ እንዲያደርጉም ጥሪ ተላልፏል። ማንኛውም የህዝብ ታጋይ ተጽኖ ፈጣሪ ግለሰቦች፣ የሰብአዊ መብት ተሟጋቾችና አንቂዎች በእንቅስቃሴያችሁ ከወትሮው የተለየ ጥንቃቄ እንዳይለያችሁ በማለት መልእክቱን ቋጭቷል። ከሰሜን ወሎ በወያኔ ኃይሎች የተወሰዱ ከ460 በላይ ነዋሪዎች የት እንዳሉ እንደማይታወቅ ተገለጸ። ተቀስቅሶ በነበረው የጥፋት ኃይሎች ጦርነት የሰሜን ጦርነት ሰሜን ወሎ ዞን ሙሉ በሙሉ በወያኔ ኃይሎች በቁጥጥር ስር ውሎ በነበረበት ወቅት የጦር መሳሪያ ይዘው የተገኙ የቀድሞ ሰራዊት አባል ወይም ሚሊሻ ናችሁ በሚል ጥቅምት 23 ቀን 2014 ዓ.ም በርካታ ሰዎችን ወደ መቀሌ የጫኑ እንደወሰዷቸው የጥቃት ሰለባ ቤተሰቦች አስረድተዋል። የሰሜን ወሎ ዞን ጎባላፍቶ ወረዳ ደቦት እና በቅሎ ማነቂያ ተብሎ በሚጠራው ስፍራ ወያኔ ኃይሎች የተወሰዱ ሰዎች መኖራቸውም ታውቋል። እነዚህ ሰዎች በአሁኑ ሰዓት ደብዛቸው መጥፋት ተነግሯል። በዚህም ምክንያት ቤተሰቦቻቸው በጭንቀት ላይ እንዳሉም ለማወቅ ተችሏል። ወያኔ እንደ አዲስ በርካታ ወጣቶችን ወደ ስልጠና እንዲገቡ እየመለመለ እንደሆነ ታወቀ። በመከላከያ ሰራዊቱ መተዳደሪያ ደንብ መሰረት ማንኛውም የመኮንን ምልመላ 2 ዓመት ያገለገለ መሆን አለበት። ነገር ግን ከሰሞኑ ኦሮሞ ገና ዓመት ያልሞላው እየተመለመለ ወደ እጩ መኮንን ማለትም በ10 ዓመት የሚገኝ ማዕረግን በ6 ወር ለመውሰድ በልዩ ሁኔታ ኦዴድ እያሰለጠነ ይገኛል። ባለፈው ስምምነት ባሉት መሰረት ወያኔ ትጥቅ እንደሚፈታ አንዱ የስምምነት አካል ሲሆን አብዛኛው የወያኔ ተዋጊዎች በስምምነቱ መሰረት ትጥቃቸውን ፈተው በሚሰጣቸው ካሳ መሰረት ወደ መሃል ሀገር ለመምጣት ነበር ፍላጎታቸው። ነገር ግን ሰሞኑን ከፌደራል መንግስቱ የመጣ ትዕዛዝ ባሉት መሰረት የነፍስ ወከፍና የቡድን መሳሪያዎች በእጃቸው እንዲቆይ ተናግረዋል። ወያኔ በጦርነት ምክንያት ከአማራ የተፈናቀሉ በሚል ቁጥሩን በ100 ሺህ በማድረስ ሪፖርት ሲያቀርብ የነበረ ሲሆን ከተለያዩ የትግራይ ክፍል በመሰብሰብ ተዋግተን ወልቃይትን ማስመለስ አለብን በሚል የጦርነት ዝግጅት ላይ ነው። ይህ በሆነበት ነው የአማራ ልዩ ኃይል ትጥቅ ይፍታ እየተባለ የሚገኘው። በጎንደርና በወሎ አካባቢ ሙሉ በሙሉ ኔትወርክ የተቋረጠ ሲሆን በመላው አማራ ኔትወርክ ሊቋረጥ ስለሚችል ከወዲሁ ቁልፍ የሚባሉ መልእክቶችም መተላለፍ እንደሚገባቸው የቅድመ ጥንቃቄ ስራ እንዲሰራ ማሳሰቢያ ተሰጥቷል። ዜናው በዚያ አበቃ።
ታሪክ ፍረድ በሀገሬ በኢትዮጵያ ባይን ያሳየ ያልተሰማ ከሩቅ ታሪክ ወረስኑ በህዝባችን ባህል ሆኖ ከምናቀው የተለየ ለማመን የሚያስቸገረ ከየት አገኘን በእኛ መሃል ያልነበረ የማይበጅን እንድናስብ ያስገደደን ምን ለከፈን የሺህ ዓመት ታሪካችን እስኪበረድ ያቃወሰን ምን ታስቦ ምን ለመሆን ለሆድ ጀርባ ተዳረግን። የሀገራችን የአበው ብሂል ከምን አንጻር እንዳይቱ ማወቅ ባልችል ይሉ ነበር የተማረ ይግደለኝ ይመስለኝ ቢያንስ በተማረው አገናዝቦ ግራቀኙን ባስተውሎ መፍትሄ ሐሳብ እንዲያቀብል በጠቃሚ ጥሩ ጎኑ እንኩን በሚል አገናዝቦ ይመስለኛል እንጂ ባይሆን ኑሮ ለተማረ ግና ገዳይ እውቀት ጥፋት ሆኖ የሚያሳይ መች በሪዲ ከሽንት በመስከረ ያሳብጡት ነበር። ይቺን ሀገር አሽሙን ነው ካስረከቡን ባላቅማቸው እንድንኖር ምንም ሆነን ያርጉቱ ኛያቶች ያልተማሩ በተፈጥሮ ካምላካቸው በተቸሩ አጀናዝቦ በማስማማት አቻችለው በማጓባት ሰውና ሰውን ባማከለ ዘር ወንዝኛ ሳይከፈል በኢትዮጵያዊነት በመጠለል እንድንኖር ነበር አስተምሯቸው ያወረሱን በማህይም አምሯቸው በተፈጥሮ ወቀታቸው እሬስ መረስ ከያቶችን የእናት አባት ፍርማያቶችን የተፈጥሮ ወቀታቸው ያ ከነበር አስተባብሮ የሚያኗኑር አከባብሮ የሚያፋቀር ለአመታት ያዘለቀን በሰላም ህብር እሬስ መረስ ሀገር ሆነን እንድንዘልቅ ላሻገረን የነሱነት ምልከታቸው እሁን ላረገን ይናፊ በእኛ ከኛ አብሮ ይኖረን በፊ ተግባር ለማፍረሱ የሚጥሩን በምሁር ሽፋን አራርቀው ላጋደሉ ታሪክ ይፍረድ ብዙ ሳይርቅ ይህን ቢሆን አምላክ ይዳን።
የሐሙስ መጋቢት 28 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ችግሩ ያለ አሁንም ከኛው ጎራ ነው። ሁሉም ለለውጥ መሰረት ሊሆን የሚችለው ሁኔታ አብዮታዊ ሁኔታ ተሟልቶ አይገኝም። ኮሎኔሉና ዘረኛ አገዛዝ ግን በተረኝነት ችኮላ ሁናቴው እንዲሟላ አድርገውታል። ማለትም ዛሬ ብዙሃኑ እንደበፊቱ በግፍና ችኮና አገዛዝ ስር ሊኖሩ አንፈልግም ብለው ተነስተዋል። ኮሎኔሉ ርቃኑን ወጥቷል። ገዢዎቹ እንደበፊቱ ድጋፍ አግኝተው በአንጻራዊ ደረጃም ቢሆን ተረጋግተው ሊገዙ አልቻሉም። ጥቂት አመታት ቢሆንም በትግል ባመጽ በግድያ ፍጅት የታተመ ጊዜ ነው። ኮሎኔሉ ጥራዝነጠቅ ነው አልቻለበትም። ዋናው ግን ስርዓቱ ተንፍሷል። ወደ ውድቀቱ እያመራ መሆኑንም ሁሉ ተገንዝቧል። ከአብዮታዊ ሁኔታ ጎርሎ ያለው የድርጅት ጥያቄ ብቻ ነው። መሪ ድርጅቶች አለመኖራቸው ወይም ደካማ መሆናቸው የድክመት እስካልተወገደም አገዛዙ ይንገዳገዳል እንጂ አይወድቅም። የኢትዮጵያ ህዝብ ይህን ድክመቱን ይዞ እንዲቆይ ከወያኔ ጊዜ ጀምሮ ጠራቶቹ የሰሩበት የደከሙበት ጉዳይ ነው። ሰላማዊ ትግል ብቻ በሚል በሁለገብ እንዳይፋለማቸው አደረጉ። ይህን የወያኔ ፈሊጥነት ፕሮፌሰር መስፍን ወልደ ማርያም ሳይቀሩ መላ ወይስ ዱላ እነ ብርሃኑ ጨለማ ሳይቀሩ የማንን የደሃ ልጅ ለማስጨረስ ነው እያሉ አጅበውታል። ኢህአፓ ኢአግ የኢትዮጵያ አንድነት ግንባር ብሎ ትጥቅ ትግል ሲጀምርም በማገስ ፈንታ ከወያኔ ጎን ሆነው ተረባርበው ጎድተውታል፣ አደናቅፈውታል። አወቅን ባዮች፣ ምሁር በሉን ባዮች ትውልድ ያካሄደውን ቆራጥና መስዋዕትነት አስከፋይ ትግል በጸያፍ አውግዘው ህዝብ እንዳይደራጅና ጠላቱን በደከመበት ወቅት እንዳያጠቃ አድርገው 27 ዓመት ጊዜ ሊረግሱትም ችለዋል። አገር ወዳድ ድርጅቶችን በካሃዲዎች ሻጥር ባንጃዎች መሰሪ ሴራ አዳክመዋል። ይህ ደግሞ ወያኔ ለተካው ዘረኛ አገዛዝ አመችቶት ይኸው እስከዛሬ ድክመታችን ሆኖ ለነሱ ጠቅሟል። መፍትሄው ያው መደራጀትና በአንድነት ትግልም ማጠናከር መሆኑ ግልጽ ነው። ትግል ድርጅትና ማዕከል የግድ ያስፈልገዋል። የተዝረከረከ አካሄድ ውጤቱ ውድቅ እንደሚሆን የቅንጅት ተብየው አጭርና ውድቅ ተመክሮ አሳይቷል። በትግልና ከፍተኛ ጥረት ያቋቋምነው ህብረት ያፈረሰው ቅንጅት የሚባለው ተቋም ሲሆን ቅንጅት ራሱም በይሁን ይሁን የሰበሰባቸው ክህደቱ ቡድኖች ደግሞ ራሱን አንኳታክተውታል። ከወያኔ እንደራደር ብለው አስበልተውታል። ከበረከት ስምዖን አስተቃቅፈውና ፎቶ አስነስተው ብኩን አድርገውታል። ህብረት አፈረሱ እንጂ ህብረት ሊመሰርቱ ግን ከቶም አልሆነላቸውም አልቻሉም። እስከዛሬ ብንል ትክክል ነው። የህብረት መሰረት የሆነውን ድርጅት በመክሰስና በመወንጀልም የህብረትን ጥረት ለመጪው ትውልድ እነሆ ለግተውታል። ይህ በአስቸኳይ መወገድ ያለበት ነው። የየካቲት 66ን ተመክሮ ለመድገም መነሳት ያለብን ነው። የሰራተኞች አድማ፣ የመምህራን ማህበር አድማ፣ የወጣቶችና የተማሪዎች አድማ፣ ደማቅ የሴቶች ተሳትፎ፣ የጭቁን አገር ወዳድ ወታደሮች አድማ ወዘተ እውን ካልሆነ ካልተከሰተ ትግል ተበታትኖ በቀለም የሚል እስከሆነ ድረስም ለውጥ ማምጣት አስቸጋሪ ይሆናል። ክፍፍላችን አይወገድም፣ ተፋፍለው ያጠቁናል፣ ቡከን ገዢዎች ይዋርቁብናል። እያየን ያለነው ይህንን ነው። የህዝብን ትግል ለማዳፈን አሁንም ከህዝብ ጎራ ተመሳስለው ገብተው የሚሻጥሩና የሚያዳክሙ በስራ ላይ ናቸው። በቀርቡም ወደ አውሮፓና አሜሪካ ተጉዘው ዜጎችን በብሔር ከፍለው እየተበሰቡ ኮሎኔሉ ይግዛን ሰበካቸውን እያጧጧፉም ናቸው። መታገድ መሸነፍ አለባቸው። ሲያንቀላፉ የነበሩ ጸረ ኢህአፓ ክፍሎችም አስፈላጊው ድጎማ ተሰጥቷቸው በሰረቁት የድርጅቱ ስም እንቅስቃሴ እንዲሞክሩ እየተደረገ ነው። አስመሳይ አማራዎችም ወይም የሸመንፈን አዴፓ ቡድኖችም በአማራው ስም ተሰበሰብን እያሉ ከውስጥ ሆነው የህዝብን ትግል ሊያፈሱ የታወቁ ከሃዲዎችን በመሪነት ይዘው ብቅ ብለዋል። አገዛዙም አስቸጋሪ ያላቸውን በአዴናውያንን በገፍ አስሮላቸዋል። ምዕራብ ትግራይን ዘርፈው ያሉትን ሊመልስላቸው አገር ወዳዱን ህዝብ ትጥቅ አስፈትቶ የራሱን ዘረኛ ኃይል ሊጨምር ሊያጠናክርም ይውጣላችሁ ብሎ ተያይዞታል። ምን ማድረግ ይኖርብናል? ተማሙተን አንድነታችንን ማጠናከር አለብን። አገር ወዳዱ ህዝብ ኃይሉን ማስተባበር አለበት። በዚህ መስክ ኢህአፓዎች ግዳጃቸውን መወጣት ይኖርባቸዋል። አገር ወዳድ ድርጅቶች ህዝቡን ማደራጀትና በየዘርፉ እንደ የካቲት ማሰለፍ መምራት መቻል አለባቸው። ከዚህ አንጻርም ኢህአፓ በየምክንያቱ የራቁት የተለዩት በዙሪያው ዳግም እንዲሰባሰቡና የአገር ጠላቶችን እንዲታገሉ ጥሪ ያደርጋል። በህብረት በጋራ ለመታገል መቻል አለብንም ይላል ይጥራልም። ትግሉና አገራችን ሞት አይፈሪነትን ስለሚጠይቁን ወጣቱን ክፍል ታሪኩን አድሶ የትግሉ ግንባር ቀደም ሚና እንዲኖረው ያሻል። ግለኝነት፣ ራስ ወዳድነት፣ ፍርሃት ወዘተን አስወግዶ ለሀገር መሰዋት ዝግጁ መሆን ይጠበቅበታል። ንቃቱንም ካዳበረ በማንም ሐሳዊ መሲህ የሚደናገር አይሆንም። ባንዳን አርበኛ ብሎ ሙሶሊኒን ሙሴ ብሎ አያቅፍም። ተነሱ፣ ለትግል አብረን እንፋለማቸው። ኢትዮጵያን ከጥፋት እናድን እንላለን። ድል ለኢህአፓና ለኢትዮጵያ ህዝብ። አገር አድን። ትግል ኢትዮጵያዊነትና ኢትዮጵያ አሸናፊ ናቸው።
ሰማይ ደፈረሰ ወደም ሳር ቅጠሉ ምድሬን አስታወሰ አገሬ ትዝታሽ ለቀሰ አገሬ ትዝታሽ ለቀሰ የጎዳናው አፈር ጠጠርና አሸዋ ይቆረቆራል ወይ መለስ ብዬ የባይተዋር እንባ እንዲቀደቦ ይመለስ ካገሩ ይታረካዋል።
አድማጮቻችን በማስከተል አምሮ በለጠ ከአዲስ አበባ የላኩልንን ጽሑፍ እናሰማለን። ሁሉን አሳታፊ የሽግግር መንግስት ምስረታ የኮሎኔሉን ኦሮሞማ ኢትዮጵያን ያፈርስ እንደሆን እንጂ የኢትዮጵያውያንን ኢትዮጵያ ይታደጋል እንጂ አያፈርስም። ኮሎኔል አብይ የወያኔ የማደጎ ልጅ ነው። ኮሎኔሉን ከማመን ከተራራ አናት ላይ የሚንገዋለል ጉምን ለመጨበጥ መሞከር ይቀላል። አብይ ዴሞክራሲያዊ ለውጥ ያበጣል ብሎ መጠበቅ ከምድረ በዳ ላይ ጤፍ ዘርቶ ምርት ከመጠበቅ የተለየ አይሆንም ወዘተ የሚሉ መልእክቶች ከአራት ዓመታት በፊት የበርካታ አገር ወዳድ ኢትዮጵያውያንን ጩኸት እንደነበር አስታውሳለሁ። ሰሚም አድማጭም አልተገኘም እንጂ ኮሎኔሉ በዘረኝነቱ፣ በጸረ ኢትዮጵያነቱ፣ በጸረ ህዝብነቱ፣ በውሸታምነቱ፣ በህዝብ ንቀቱ አቻ ያልተገኘለት ፈላጭ ቆራጭ መሆኑ ዛሬ ክርክርን የሚያስከፍት ጉዳይ እንዳልሆነ ተግባሩም ሆነ አንደበቱ እየመሰከረበት ነው። በሺዎች የሚቆጠሩ አማራዎች በወለጋ፣ በደራ፣ በሸንኮራና አጣዬ መንግስታዊ መዋቅሮችን አሳታፊ ባደረገ ሁኔታ ከተፈጸመው ጭፍጨፋ በኋላ በርካታ ውሸቶችን በገጸ በረከትነት እያቀረበልን ይገኛል። ኮሎኔሉ በንጹሃም ደም ሰክሯል። የማርያምን ጸድቅ የሰረቀ ሳይጠይቁት ይለፈልፋል እንዲሉት አይነት የባጢቆቱን መቀባጠር ጀምሯል። የብልጽግና ፓርቲ አለ ኮሎኔሉ ከሰሞኑ ወደ መድረክ ብቅ ብሎ በኢትዮጵያ ምድር አቻ ያልተፈጠረለትና ያልተገኘለት ፓርቲ ነው አለ። በህዝባዊና አገራዊ ራዕዩ እንዲሁም የፖለቲካ ፕሮግራሙ ከማንም የማይወዳደር ነው አለ። ኢያፓንና መይሶንን ጨምሮም አከለበት። እውን ይሄ የኢትዮጵያ ህዝብ ንቀት ካልሆነ በስተቀር እንደዚህ ይባላልን? ጥያቄያችን ነው። የህዝብ ንቀቱ ወጥሮት ከሆነ ደግሞ በቀጥታ አሁን እኔ ለእናንተ አንሸነውን ብሎ ደንቆሮች ናችሁ ቢለን የተሻለ ነበር። እንደ ኢትዮጵያ ህዝብ የዛሬው አረዳድ ከሆነ አብይ ብልጽግና ብልጽግና አብይ ሆኖ የአንድ ፈላጭ ቆራጭ ፓርቲ መሆኑን ያውቃል። በእርግጥም የኮሎኔሉን አቻዎች በዚህ ዘመን ካሉት ፈልጎ አቻ ማግኘት ይከብዳል። ወደ ቀድሞዎቹ የዓለማችን መጥፎ ገዢዎች የጀርመኑ ሂትለር፣ የደቡብ አፍሪካው ፒተር ቦታ ወይም የኡጋንዳው ኢዲ አሚን አቻዎቹ ናቸው ይባል እውነቱ እንጂ ሐሰትን ወይም ግነትን መናገር ሊሆን አይችልም። ኮሎኔሉ በዚህ ብቻ አላበቃም። እንደ መሪ የሚናገረውንና የማይናገረውን መምረጥ አለመቻሉን የተመለከቱ በርካታ ሰዎች ሰውየው ከሀገርና ከህዝብ ይልቅ ለግል ስልጣኑ ተጨናቂ በመሆኑ የጭንቅላቱ ብሎኖች እየተነቃነቁ ወጥተዋል የሚሉትን በግሌ ላለማመን እየከበደኝ መጥቷል። የኮሎኔሉ የተለመደ የህዝብ ንቀቱንና እብሪቱን እንዲሁም የፖለቲካ ድንቁርናውን ያሳየበትን አጉራ ዘለል መልእክቱን ያዳመጡ ወገኖች አሁንስ ወጥረገጠ ሲሉ ተደምጠዋል። ኮሎኔሉ ወደ መድረክ ብቅ ብሎ የወቅቱ የአገሪቱ ተጨባጭ ሁኔታ የግድ ከሚለው የሽግግር መንግስት ምስረታ ጥያቄ ላይ ሲያበይዝ ተደምጠዋል። የሽግግር መንግስት ምስረታ ጥያቄ ከንጉሱ ውድቀት ጀምሮ ለ50 ዓመታት ተጠይቋል። ጥያቄዎቹም አሉ ሲል አፈዘ። ከዚያም የሽግግር መንግስት መንግስታዊ መዋቅሮችን ማፍረስ ብቻ ሳይሆን ሀገርንም ማፍረስ ነው ሲል ያብየን ወደምየ እንዲሉ አፈዘበት ተሳለቀበትም። ኮሎኔሉ በዚህ የሽግግር መንግስት ምስረታ ጥያቄን በማጣጣል ላይ ብቻ አላቆመም። የሚቃወሙኝ ሁሉ ቀበሌ እንኳን መርተው አያውቁም ሲል የፖለቲካ ጨቅላነቱንም ነገረን። ለኮሎኔሉ ለጊዜው ለዚህ ጨቅላ አባባሉ የተናገረው ሁሉ አዋቂ፣ ዝም ያለው ሁሉ መሐይም አይምሰልህ ከማለት ያለፈ ሌላ የምለው የለኝም። የሽግግር መንግስት ምስረታ ጥያቄ አዎ 50 ዓመታትን አስቆጥሯል። ከንጉሳዊው አገዛዝ ውድቀት ዋዜማ አገራቸውንና ህዝባቸውን በሚጠሉ ሳይሆን በሚያፈቅሩ ብርቅዬ የኢትዮጵያ ልጆች የተነሳና በህዝብ ውስጥ የሰረጸና ህዝብን ዳር እስከ ዳር ያነቃነቀ የህዝብ ጥያቄ ነበር፣ ዛሬም ነው። የሽግግር መንግስት ምስረታ ጥያቄ በዚያን ዘመን የተነሳው የወቅቱ የአገሪቱ ተጨባጭ ሁኔታ የግድ የሚለው ስለነበር ብቻ ነው። በንጉሱ አገዛዝ ዘመን የአገሪቱ ህዝብ መለከታዊ ኃይል ነኝ በሚል አገዛዝ የተተበተበ ስለነበረ ንጉሥ አይከሰስ ሰማይ አይታረስ በሚል ኋላቀር አስተሳሰብ የተሸበሰ ስለነበር ኢትዮጵያ የጥቂት መሬት ከበርቴዎች አገር ስለነበረች ብዙሃን ህዝብ ድሃና የባለርስቶች ጭሰኛ ስለነበር የዴሞክራሲ ባህልና ዴሞክራሲ በራቸው የተከረቸመ ስለነበር ሐሳብን በነጻነት የመግለጽ የመናገር የመጻፍ የመሰብሰብ የመደራጀት ዴሞክራሲያዊ መብቶች እግድ የተጣለባቸው ነበሩ። ወደ ዴሞክራሲና ዴሞክራሲያዊ ባህል ግንባታ ወደሚደረግ የስር ነቀል ለውጥ ለመድረስ በሽግግር መንግስት መስረታ ሂደት ውስጥ ማለፍ ወቅቱ የግድ የሚልበት ጊዜ ነበር። እንደ አለመታደል ሆኖ ፋሽስታዊው ደርግ 120 የበላይና የበታች ወታደራዊ ሹማምንቶች በዙሪያው ኮልኩሎ የለውጥ ሐዋርያዎቹ እኛንን ብለው በመሳሪያ ኃይል የን ህዝባዊ ጥያቄ ያክሽፈው የኢትዮጵያ የዛሬው አስከፊ ገጽታ ከዚህ ውጥንቅት ውስጥ እንዲገባ ካደረጉት በርካታ ምክንያቶች ውስጥ ጥንስሱ ከዚህ የጀመረ ነበር። ለዚህ ነው ኮሎኔል መንግስቱና አገዛዙ የለውጥ ሂደቱን በማጨናገፍ ለዘመኑ ዘረኞችና ጸረ ኢትዮጵያ ኃይሎች ሁኔታዎችን አመቻቸላቸው እየተባለ የሚወቀሰው። ይህ መጥፎ የታሪክ ድግግሞሽ በ1983 ዓመተ ምህረት ወያኔ ወአዴን ኦዴድና ደኢህዴን የትኛውንም ተቃዋሚ ኃይል የሀገር ሽማግሌዎችን የሃይማኖት አባቶችን የሙያ የሲቪክ ማህበራትን ወዘተ ሳያሳተፉ ብቻቸውን የሽግግር መንግስት መስርተናል ብለው ስህተቱን ደገሙት። በ2010 ዓመተ ምህረት ኮሎኔሉ የድርጅቶቹን ስም ብቻ በመቀየር ራሱን ካደራጀ በኋላ የምን ሽግግር ነው እኔው አሻግራቸዋለሁ እንጂ ብሎ ለሶስተኛ ጊዜ ስህተቱን ደገመው። ለዚህ ነው የግማሽ ምዕት ዓመታቱ የኢትዮጵያና የዜጎቿ ጉዞ ከድጡ ወደ ማጡ ነው የሚባለው። ለዚህ ነው አሻሮ የምትበላው አይት ብትሄድ ብቅድ የምትበላው አይት መጣች ከሚሉት አባባል ጋር የአምሳ ዓመታቱን የኢትዮጵያንና ኢትዮጵያውያንን ጉዞ ብዙዎች የሚያመሳስሉት። ዘር ቆጠራንና ዘረኝነትን እንዲሁም ጥላቻን አንግሰውበታል። ሰብአዊና ዴሞክራሲያዊ መብቶች ተቀብረዋል። ሐሳብን በነጻነት መግለጽ የማይታሰብ ሆኗል። መሰብሰብ፣ መደራጀት ደብዛው ጠፍቷል። አትግደሉን የማለት መብት እንኳ ታግዷል። በህይወት የመኖር መብት ደብዛው ጠፍቷል። ዜጎች እንደ እንስሳ በማንነታቸው ይታረዳሉ፣ ይገደላሉ። የህግ ከለላ እንዳይረግ የህግ የበላይነት ተደፍጥቷል። መንግስት የመንግስትነት ባህሪው ወደ መንግስታዊ ሽብርተኝነት ተቀይሯል። በዚህም በምድር ላይ የተወገዘውንና ትልቁ የሚባለውን ጄኖሳይድ ወይም የዘር ፍጅት ፈጻሚና አስፈጻሚ ሆኗል። ይህን ቅጣምባሩ የጠፋ የሀገራችንን ሁኔታ በመለወት የኢትዮጵያ ልዕልና እና የዜጎቿን ህልውና ማስጠበቅ ወደሚቻልበት ዴሞክራሲያዊ ስርዓት ለመሸጋገር ከ1966 ዓመተ ምህረት በበለጠ በዛሬው ጊዜ የሁሉን አሳታፊ የሽግግር መንግስት ምስረታን ወቅቱ ግድ የሚለው መሆኑን ሁሉ ኢትዮጵያዊ በውል ያጤነው ይገባል። የሽግግር መንግስት ምስረታ በዛሬው ጊዜ እንደ ኮሎኔሉ የሚፈዝበት ወይም የሚቀለድበት ጉዳይ አይደለም። ስለጠሉት ወይም ስለፈሩት ይቀር የሚባል ጉዳይ አይደለም። በተባበረ የህዝብ ትግል እንጂ በልመና የሚገኝ አለመሆኑንም መረዳት ይገባል። የኢትዮጵያውያን የዛሬው የትግል አቅጣጫ ሊመነጭ የሚገባው እያንዳንዱ ኢትዮጵያዊ አገሩን፣ ሰብእናውን፣ ቋንቋውን፣ ሚስቱንና ልጆቹን የሚያፈቅረው ከዓለም ሁሉ የተለዩ ሆነው ሳይሆን የራሱ በመሆናቸው ነው ከሚለው ትልቅ አባባል መሆን አለበት። ታዲያም እያንዳንዱ ኢትዮጵያዊ ለሀገሩ፣ ለክብሩ፣ ለነጻነቱ፣ ለወገኖቹ ሁሉና መክፈል የሚገባውን መስዋዕትነት ሁሉ ለመክፈል ራሱን ማዘጋጀትና ወደ ትግሉ በመግባት ሁሉን አሳታፊ የሽግግር መንግስት ምስረታን በትግሉ ማዋለድ አለበት። ሁሉን አሳታፊ ለሆነ የሽግግር መንግስት ምስረታ ለምን እንታገለታለን? ለምንስ ኢትዮጵያና ልጆቿ ሁሉና ማስጠበቂያ ነው ይባላል? ለምንስ ወደ ዴሞክራሲያዊ ስርዓት መሸጋገሪያ ድልድይ ተባለ? ለምንስ ወቅቱ ግድ ይለዋል ተባለ? ለሚሉ ጥያቄዎች ምክንያቶቹን እንደሚከተለው ላቅርባቸው። እናው አንደኛ፣ የኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ችግሮች አምባገነንና ዘረኛ በተፈራረቁ ቁጥር ይበልጥ እየተጠላለፉና እየተወሳሰቡ መጥተዋል። ይህ የአንድ ፈላጭ ቆራጭ አገዛዝ ለረጅም ጊዜ መንሰራፋት በርካታ ችግሮችን ቀፍቅፈውብናል። ተወደደም ተጠላም እነዚህን የተጠላለፉና የተወሳሰቡ ዘርፈ ብዙ ችግሮችን አንድ የፖለቲካ ድርጅት ብቻውን የሚፈታቸው ባለመሆናቸው አካታችነትንና አሳታፊነትን መርህ ባደረገ ሁሉን አሳታፊ የሽግግር መንግስት ምስረታን የግድ የሚል መሆኑን መረዳትና ማጤን ይገባል። ሁለት፣ የአውራ ፓርቲ ወይም የአንድ ፓርቲ ነጋሲነት ጸረ ዴሞክራሲ መሆኑ እንደተጠበቀ ሆኖ በተለይ በኢትዮጵያ ሀገራችን ዴሞክራሲና የዴሞክራሲ ባህል ባፍጢሙ እንዲደፋ አድርጎታል። ዴሞክራሲና የዴሞክራሲ ባህል ማለት አንድነትና ልዩነትን በመቻቻል ጥበብ ለሀገርና ለወገን የተሻለ ለውጥ ለማምጣት የሚኬድበት ጎዳና ነው። በግማሽ ምዕተ ዓመታት የኢትዮጵያ አገዛዞች ታሪክ ውስጥ ኢሰፓ ለ17 ዓመታት ኢያዴግ ለ27 ዓመታት ብልጽግና ለ4 ዓመታት በገዥነት ሲቆዩ ያክታታችነትና ያሳታፊነት በርን ከርችማው ነው። ይህ አይነት አገዛዝ ጸረ ዲሞክራሲ ተብሎ ብቻም ይቀር እንዳልሆነ ከኢትዮጵያ ተጨባጭ በርካታ ድምዳሜዎችን መዘርዘር ይቻላል። ድምር ውጤቱ የኢትዮጵያ ሀገራችንና የልጆቿን ህልውና ከጥያቄ ውስጥ እስከማስገባት ደርሷል። ከሀገርና ከህዝብ የበለጠ ምንም የለምና ሀገራችንን ከጥፋት ህዝባችንን ከእልቂት መታደጊያው ብቸኛው አማራጫችን የሽግግር መንግስት ባስቸኳይ መመስረት መሆኑን ወቅቱ ይናገራል። ሶስተኛ፣ በሀገራችን ኢትዮጵያ እጅግ የተዛባና ፈሪ ለቀቀ የቅራኔ አፈራረጅ በስፋት ተንሰራፍቷል። መረን እየለቀቀ መጥቷል። ከቅራኔ አፈራረጅ ላይ የሚፈጠር ስህተት መፍትሄ የሚባለው የተሳሳተ እንደሚሆን የኢትዮጵያ ሁኔታ ቁልጭ አድርጎ ያሳየናል። እንዳለመታደል ሆኖ በኢትዮጵያ የተፈጠሩ የብሔር ብሔረሰብ ድርጅቶች የችግሮች ሁሉ ፈጣሪ የሆነው ጨቋኝ አገዛዝን ወደ ጎን ትተው ህዝብን ጠላት ብለው መፈረጃቸው አሳፋሪም ትልቅ ስህተትም ነው። ይህ ደግሞ የራሳቸውንም ዓላማና ትግል ከዲሞክራሲ መርህ ጋር እንዲጣረስ ወይም እንዲጋጭ አድርጓቸዋል። ሀገራዊ አመኔታን ማሳጥቷቸዋል። የኦሮሞና የትግራይ ጠባቦችን ጸረ አማራ ሆኖ መሰለፍን በአስረጅነት መጥቀስ ይቻላል። እነዚህ የቅራኔ አፈራረጃቸው መሳሳትና ትክክል አለመሆን ብቻ ሳይሆን መፍትሄ ብለው የወሰዱትና እየወሰዱት ያለው እርምጃ ራሳቸው ከብሔር ብሔረሰብ ታጋይነት ይልቅ ወደ ጄኖሳይድ ወይም የዘር ፍጅት ፍጻሜነት ቀይሯቸዋል። ይህ ተግባር አገዛዙን የሚጨምራልና የሽግግር መንግስት መስረታውን የግድ ማለት ብቻ ሳይሆን በአጣዳፊ መሆን እንዳለበትም የግድ ይላል። አራተኛ፣ ይህ በጎሳና በብሔረሰብ እየተቧደኑ ስልጣንን በወርተረኝነት መቀራመት አናሳ በሚባሉ ጎሳዎችና ቡድኖች ላይ እየደረሰ ያለው መዋጥ፣ መጨቆን፣ የሰነ ልቦና ጫና እንዲሁም ድፍጠጣ መዘንጋት በአስቸኳይ መቆምና መገታት ያለበት ሁኔታ ነው። ኢትዮጵያ የኦሮሞ፣ የትግሬው ወይም የአማራው አገር ብቻ እስክትመስል ድረስ በአናሳዎች ላይ እየደረሰ ያለው ጭቆና በስቷል፣ አስከፊም ሆኗል። እነዚህ አናሳ የሚባሉ ዜጎች ዴሞክራሲያዊ መብቶቻቸው ሊከበሩና እውን ሊሆን የሚችለው የዴሞክራሲ ስርዓት መሸጋገሪያ ድልድይ የሆነው የሽግግር መንግስት ሲመሰረት ብቻ ነው። አምስተኛ፣ ኢትዮጵያ እየደረሱባት ካሉ በርካታ ጉዳቶች ውስጥ የሰብአዊ ሀብት ውድመት በግንባር ቀደምትነት ተጠቃሽ ነው። ዛሬ ሁሉም መንግስታዊና የግል ተቋማት በተንሰራፋው ዘረኝነት ሳቢያ በዘርና ጎሳ በሚመለመሉ ደናቁርቶች የተሞላ ነው። ከዚህ አይነት የሰው ኃይል ዓለም አመዳደብና አመላመል እድገትና ልማት ይገኛል ተብሎ አይታሰብም። ዲሞክራሲና የዲሞክራሲ ባህል በሁሉም የልማትና አገልግሎት ሰጭ ተቋማት ውስጥ መሬት እስካልረገጠ ድረስ ስራና ሰራተኛ የሚገናኙበት መንገድ ዝግ ነው። ችሎታ፣ ልምድ፣ ብቃት፣ ስነ ምግባር ብቸኛ መስፈርቶች አድርጎ ከማይጠቀም ተቋም ውድቀትን እንጂ እድገትና ልማትን ማግኘት አይቻልም። ዛሬ በሀገራችን ተጨባጭ ሁኔታ ስራና ሰራተኛ ድልድል ከደቡብ አፍሪካ አፓርታይድ በነጮችና ጥቁሮች መካከል ከነበረው ግንኙነት የተለየ አይደለም። ይህን ለመቀየር ዴሞክራሲ መንግስትንና ዴሞክራሲያዊ አሰራርን በአገሪቱ ማስፈን ጊዜ የማይሰጠው ጉዳይ ከሆነ ከራርሟል። የሽግግር መንግስት ምስረታን የግድ ከሚሉ በርካታ ሁኔታዎች ውስጥ የሰብአዊ ሀብት ላይ እየተፈጸመ ያለውን ግድያና ጭቆና ማስቆም የሚችል አሰራርን አዋላጅ ስለሚሆን ነው። ስድስተኛ፣ በስልጣን ያለው ኮሎኔል ማን ነው? ምንስ እያደረገ ነው? የሚሉ ጥያቄዎች ሲነሱ የኮሎኔሉን መወገድና በሁሉን አሳታፊ የሽግግር መንግስት ምስረታን ወቅታዊነትና ተገቢነትን ያመለክተናል። ኮሎኔሉ በኢትዮጵያ ህዝብ ይሁንታ ወደ ስልጣን የመጣ ሳይሆን በባዕዳን ድጋፍና ግፊት መሆኑ ብዙ ተብሎበታል። በዚህም ኮሎኔሉ ጸረ ኢትዮጵያና ኢትዮጵያዊነት ሆኖ የተፈጠረ ነው። ኮሎኔሉ ዘረኛ ከመሆኑ በተጨማሪ መንግስታዊ መዋቅሮችን ለመንግስታዊ ሽብርተኝነትና ለጄኖሳይድ ወይም የዘር ፍጅት መፈጸሚያ ያደረ የሰውነት ባህሪውን አራግፎ የጣለ አውሬ ነው። ኮሎኔሉና አገዛዙ እንደፈጸሟቸው ወንጀሎችና የዘር ፍጅት ተግባራት ከሆነ 4 ዓመታት ቀርቶ ለአንድ ሳምንት በስልጣን መቀመጥ የማይገባው ልፍስፍስና አረመኔ አገዛዝ ነው። ኮሎኔሉ ለኢትዮጵያ የማይመጥን ወራዳ ነው። ሁሉን አሳታፊ የሽግግር መንግስትን ወቅታዊና አጣዳፊ ከመያደርጉት ተጨባጭ ሁኔታዎች ከኮሎኔሉ ጸረ ኢትዮጵያ እና ጸረ ህዝብ ባህሪውና ተግባሩ የሚመዘዝም በመሆኑ ነው። አላዋቂ ሳሚ እንዲሉ ኮሎኔሉ ከሰሞኑ ወደ መድረክ ብቅ ብሎ የሽግግር መንግስት አገር ያፈርሳል እያለ ሲዛበት ያማል። እርግጥ ነው የሱን የኦሮሞማ ኢትዮጵያን ሊያፈርስ ይችላል። የኢትዮጵያውያን ኢትዮጵያን ግን ይታደጋል እንጂ አያፈርስም። ሁሉን አሳታፊ የሽግግር መንግስት ምስረታ በልመና ወይም በመለማመጥ ከማንም የሚገኝ አይደለም፣ በሁሉም ኢትዮጵያዊ የተባበረ መራር ትግል እንጂ። ስለዚህ እንተባበር፣ በህቡ እንደራጅ፣ እንታገል፣ ያለ ጥርጥር እናሸንፋለን። አንድ ቀን 1967 ዓመተ ምህረት በተሰራጨው የዲሞክራሲ አጥም የሽግግር መንግስትን የሚጠራ መፈክር ሰፍሮ ነበር። መኮንኖች ተሰባስበው የህዝብን ድል በመቀማት የራሳቸውን አምባገነናዊ አገዛዝ ሊመሰርቱ ዳዴ ሲጀምሩ ህዝብና አገር የሚፈልጉት ወታደራዊ አገዛዝ ሳይሆን ህዝባዊ አብዮታዊ ሸንጎ ተመስርቶ ወደ ጊዜያዊ ህዝባዊ መንግስት ምስረታ ይሸጋገር በሚል ማዕከላዊ ኮሚቴው አቅርቦ ነበር። ይህም የሚወክሉት ደግሞ በትግሉ የተሳተፉና የሀገራቸው እጣ ፈንታ የሚያገባቸው ድርጅቶችና የሲቪክ ማህበራት፣ በህጋዊ የተመረጡ የወታደሮች ወኪሎች ወዘተ መሆን እንደሚገባቸውና ዴሞክራሲያዊ መብቶችን ማለገደብ ሊታወጁ እንደሚገባና የኤርትራን ጦርነት በሰላማዊና ዴሞክራሲያዊ መንገድ እንዲፈታ፣ ለጦርነት የሚባክነው ገንዘብና ጉልበት በድርቅ የተጠቃውን ህዝብ ለመርዳት እንዲውል ተብሎም ነበር። ስልጣን የጣማቸው መኮንኖች ይህን መቀበል እምቢ ብለው እንደተፈራው ደርግ በሚል አምባገነን ሆነውብን ውሎ አድሮም ፈሽተውን ለ17 ዓመታት መከራ ዳርገውን ሀገራችንን አዳክመው ለነወያኔ ያጋልጠው ብሔራዊ ወንጀል ፈጽመዋል። ለዚህም ክስ ሲያንሳቸው ቅጣት ሲያንሳቸው ነው። ደርግ የይስሙላ የህብረት ጥሪን ሲያሰማ ሆነ ወያኔ ለስልጣን ሊበቃ ሲልም የሽግግር መንግስት መፈክራችን ሁሉን አቀፍና ሰፊ ተሳትፎን አረጋጋጭ ይሁን ተባለ እንጂ የተወሰኑትን የሚያገል የሚነጠል አልነበረም። ለደርግ የህብረት ጥሪ አዎንታዊ ምላሽ የሰጠው ኢህአፓ በጊዜው በልሳኑ በዲሞክራሲ እንዳቀረበ ሁሉ የብሔራዊ ድርጅቶች፣ ህዝብ ማህበራት፣ የወታደሩ ክፍል፣ በነጻ የተመረጡ ወኪሎች፣ ታዋቂ ግለሰቦች ወዘተ በህብረት ምስረታው ሂደት ተካፋይ መሆን እንዳለባቸው ሐሳብ ቀርቦ ደርጉ ውድቅ ስላደረገው ሳይሆን ቀርቷል። በጊዜያዊ ህዝባዊ መንግስት መፈክር ተጻራሪ ምላሽ የሰጡት የደርግ አማካሪ አድርባይ ምሁራን ደግሞ ፍየሎዲ ከዘምዘሞ ዲያ መፈክር ቢጤ አንስተው ድጋፋቸውን ለስልጣን ጥመኞቹ ሰጡ። ዛሬም ተመሳሳይ ውግዝ አቋም በመሁራን ቡድኖች ሲያያዝ ይያየን ነው። የሽግግር መንግስት ምስረታ በአምባገነን ስልጣን መያዝ መቀጠል ጋር የሚቃረን ነው። ለዚህም ነው ገዢዎችና ሹሞች የማይወዱት። ህዳር 14 ቀን 1968 ዓ.ም በተሰራጨው ዴሞክራሲያዊ ጊዜያዊ ወታደራዊ መንግስትና የጊዜያዊ ህዝባዊ መንግስትን ይዘት ልዩነት በሰፊው በማስረዳት ሰፊ መሰረት ያለው ህዝባዊ መንግስትን ለመመስረት የሽግግሩ ሂደት አስፈላጊ መሆኑንም ማስረድተን ነበር። ድርጉ ይህን የተቃወመው ያው ዛሬ እንደሚሉን ለአብዮትና ለሀገራችን ሞግዚት ደርግ ነው። ህዝብ ይከፋፈላል፣ አዳሪያን ወደ ስልጣን ይመለሳሉ፣ ወዘተ ደርግ ከሌለ ቀራቅንቦ ነበር። ዛሬም ኢህአዴግን እናስቀጥላለን የሚሉና የሽግግር መንግስት ሂደት የሚቃወሙት ከያኔዎቹ ምንም ልዩነት የላቸውም። የዛሬው ሹምማ በአደባባይ ስለ ሽግግር ሂደትና ምስረታ ጭራሹኑ ግንዛቤ እንደሚጎድለው አስመስክሯል። ህዝብ የፖለቲካ ስልጣን ባለቤት ሳይሆን በኢኮኖሚ መስክም የሚሰፍነው ኪሳራና ውድቀት መሆኑ የምናውቀው ነው። የህዝብን መብት ተገድቦ አሁንም በስልጣን ያለው ጸረ ህዝብ ቡድን ሆኖ የህዝብ የመደራጀት መብት ታፍኖ ማህበሮቹ የወያኔ ወይም ወያኔ የመሰረታቸው ሆነው ጸረ ህዝብ አዋጆች ሰፍነው ጭቆና ሊቀጥል እንጂ ምንም ለውጥ እንደማይመጣ ለመናገር ደግሞ በቂ ግንዛቤም ተመክሮም አለን። በደርግ አማካይነት ለውጥ ይመጣል ያሉ ፋሽስቶችን አግዘው ወንጀለኛ አገዛዝ አስፍረውብን ራሳቸውን ወደሙ እንጂ የመጣ ህዝባዊ ለውጥ ከቶም አልነበረም። ዛሬም የተለየ አይከሰትም። የሽግግር መንግስት ምስረታና ሂደትን ከአመታት ወደ አመታት ይዘን ያሻገርነው ለመሰረታዊ ችግሮቻችን መፍትሄ እንደሆነ በማመን ነው። የሀገራችን ውስብስብ ችግሮችን ስናነሳ የህዝብ ጎራ መከፋፈሉን ማወቁ አይከብደንም። በተወሰኑ ወቅቶች ግንባሮች ተመስርተው በጋራ ለመቆምና ለመታገል ጥሩ ጥረቶችን ያየን ቢሆንም በዚያው ልክ ክፍፍሉ ደርቶ ለጨቋኞች አመቺ መሆናችንን ደግሞ ልንክደው የምንችል አይደለንም። እንደሚጠበቀው በደርግ ዘመን የግንጠላ ኃይሎችና በአጠቃላይ የብሔር ድርጅቶች ኢትዮጵያዊ ሰንደቅን ጥለው በራሳቸውና በርስ በርሳቸው ብቻ እንደቆሙ አይተናል። ውስብስቡ ችግራችን የጋራ መፍትሄን ጠያቂ ሆኖ ቢገኝም ይህንን ተገንዝበንም ሰፊ መሰረት ያለው የሽግግር ሂደት ብንልም በባዕዳን ተደግፈው በእኛ መፍትሄ በሚል ከላይ ቂጥ ሊሉ ችለዋል። ደርግን በሽግግር ሂደት እንተካው ስንል በአሜሪካ እርዳታ ወያኔና ሌሎች የወያኔን ውሱን የጠባብ ብሔረተኛ መንገድ መርጠው በለንደንም በአዲስ አበባም የሚመቹትንና ብሔር አስቀዳሚዎችን አቅፈው የሽግግር ጉባኤ በሚል ማላገጣቸውንም በምጸት የታዘብነው ነው። ዛሬ ቃሉም ባይነሳ ባዩ አዲሱ ሹምም የወያኔን ስርዓት ሊያስቀጥል ቆርጦ የተነሳ ነውና የህዝብን ስልጣን የሚጻረሩትና ፍርፋሪ ደግሞ በ1983 ሳይቀር ከመለስ ጋር ያበሩትን ወንጀለኛ ደርጎችን በዙሪያው ሰብስቦ በስልጣን ሊባጅ አላማ አለው እየሞከረም ነው። ችግር ፈጣሪው ጸረ ህዝብ ኃይል ችግሮቹን ፈቺ የህዝብ ኃይል ሊሆን እንደማይችል ሳይታለም የተፈታ ነው። እንኳን ችግር ፈጣሪው ቀርቶ ሁሉም ጉዳዩ ይመለከተናል የሚሉ ኃይሎችም ተሰብስበው ያሉብንን ችግሮች ለመፍታት ከባድ እንደሚሆን ደግሞ ማንም አይስተውም። አምባገነንን በሌላ መሰሉ መተካት፣ ጸረ ህዝብ ስርዓትን ማስቀጠል፣ ጸረ ዴሞክራሲ ሁኔታን አጠናክሮ እውን ማድረግ ቅልጥ ያለ ጸረ ህዝብነት እንጂ ሌላም አይደል። ለዚህም ነው የግላችንን ድል የምንመኝ የኢትዮጵያን ህልውና የምናስጠብቅ እንድንሆን ከፈለግን የሽግግሩ መንግስት ምስረታ አማራጭ የለሽ ጎዳናና መፍትሄ ሆኖ የሚገኘው። አዲሱ ሹምም ከልፈፋ ባሻገርና ለራሱና ቡድኑ ስልጣን ከመጣር ውጭ ቀና የኢትዮጵያ ልጅ ሆኖ ለሀገራችን ዘላቂ ችግሮች ዘላቂና ህዝባዊ መፍትሄ መስጠትን በቅን ቢሻ ኑሮ አማራጩ የያዘው ጸረ ህዝቡን ተቋም ማደስ ማጠናከር ባልሆነ ነበር። በጋራ ሸንጎ ተቀምጠን የጋራ ቀና መፍትሄ እንፈልግ ብሎ ሁሉን አቀፍ የሽግግር ጉባኤንም በጠራ ነበር። ይህ ግን አልሆነም። ትግል ካልቀጠለም የሚሆን አይደለም። ማለትም የውድ ሀገራችን ህልውና ዛሬ እንደምናየው ለከፍተኛ አደጋ ተጋልጦ ይቀጥላል ማለት ነው። አሜሪካ የሽግግርን ሂደት ያደናቀፈችው ቡችሎዋ የሆነው ወያኔና የደገፈችው ሻቢያ ለስልጣን እንዲበቁ ነው። ብሔራዊ ነፃ ኢትዮጵያን መንግስት አሜሪካም ሌሎችም ፈልገው አያውቁም። ዛሬም ያሾሙት ለነሱ እንጂ ለኢትዮጵያ ህይወቱን የሚሰጥ አይደለም። በለንደን ሆነ በአዲስ አበባ ጉባኤዎች ወያኔን ሊጋፈጡ የሚችሉ ህብረ ብሔራዊ ድርጅቶችን በቦታው እንዳይገኙ ወያኔ ሊያደርግ ሲነሳ ባልደገፉትም ነበር። አሁንም የህዝብ ትግል ወደ ድል ሲያመራ አደናቃፊና ለሱ ያደሩት ሹሞችን በላያችን ላይ ጭነው ባልደገፉም ነበር። የአዲሱ ሹም ሰባት አሜሪካዊ አማካሪዎች፣ የውጭ ጉዳይ ሚኒስቴር ተብየውን ዘዋሪ እንግሊዞች ወዘተ። ዛሬም ኢትዮጵያ ነፃ የራሷ መንግስት ልታገኝ እንዳልቻለች የሚያሳይ ነው። የአሜሪካ ቀጥረኞች በነቂስ የአዲሱ ሹም አማካሪዎችና ደጋፊዎች መሆናቸውንም ህዝብ በሚገባ እያየም እየታዘበም ነው። የመንጋውም ጫጫታና ሆያ ሆዬ ሊሸፍነው ያልቻለውም መራራ ሀቅ ነው። ይህናቅ በግልጽ ስናቀርብና ስናሳስብ ለምን ተናገሩ በሚል በልዩ ልዩ ሽፋን የተነሱብንን ጉዶች ሁሉ እንደምናቸንፋቸውና ህዝብም ከጎናችን ሆኖ ትግሉን እንደሚቀጥል ጥርጥር የለንም። ሀገራችንን ከጥፋት ለማዳን በጋራ መረባረብ አለብን። በአሁኑ ይዞታ ሁኔታው ያመቸው ለገንጣዮችና ጽንፈኛ ጠባቦች ወያኔን ጨምሮ እንጂ ለአገር ወዳዶችና ለኢትዮጵያ አይደለም። የተጎነጎነው ሴራ ሰፊና ኃይለኞችንም ያቀፈ ነው። የኢትዮጵያ የቆዩና የዛሬን ጠላቶች ሁሉ ህልውናዋን ሊያደባዩ አብረው ተነስተውብናል። ይህን መቋቋም የምንችለው ኢትዮጵያን ይበልጥ ለመከፋፈል በመጣር ሳይሆን አንድነቷ የተጠበቀ ሆኖ ዴሞክራሲን ለሁሉ ህዝብ በማስፈን ነው። መጪው ትውልድ እንዳይታዘበን አደራም እንላለን። የኢትዮጵያ ህዝብ አንድነት ይጠናከር።
የትንሣኤ አስታውሽኝ። ከሕይወት አሰፋ። ዚያማዶ አገር ዚያማዶ ሰፈር ከጉራንጉር መሬት ከዚያ ከፈረፈር ከጉድጓድ ከዋሻው ከቀበሮ ጎደ አለ ኃይለኛ ድምፅ ለሕዝብ የነጎደ እጅግ አስገምጋሚ እጅግ የሚጓደድ የክረምት ብራቅ የሐምሌ ነጎድጓድ ካለት ግንብ የጠና ኃይለኛ ድምፅ አለ ቃሉ ባገር ናይንቶ እርሱ ግን በጉድጓድ ግን በጉድጓድ ውስጥ ነው ያበራል ድምፁ ነጎድጓድ ነው ትንሣኤን ይጠራል ትንሣኤ ቀርባለች አትሰናከሉ በርቱ ሲል ሰማሁት አበባይነ ኩሉ አዎ አበራሽ ተጣራች አምራ ከልቧ ወያቤት እንበላት እስኪ ረፍ ቀልቧ መቼም የእርሷ ነገር ዞትር አይታክታት ጨለማው እስር ቤት ጉድጓዱ አይመክታት አሁንም ኃያል ነው የመንፈሷ ብርታት አዎ በደኑ አርባ ጉጉ አሶሳና ወተር ኃያል ነው የእርሷ ድምፅ ይጣራል ዘወትር ይጣራል ዘወትር ልሳኑ ከባድ ነው ያች አበራሽ በርታ ሰውየው ጸግሽ ነው ይብላኝ ላላወቀው ይብላኝ ላላወቀው ድምፁ እንዲያ ሲጣራ ግንብ እንኳ ይንዳል እንኳን የቤት ጣራ ያላወቁት ሞቱ ሳያውቁት ነካክተው ላይቀር ሲኦል ገቧት እርሱን ጉድጓድ ትተው እኔስ ከቤት አልኩት ጨርቁን አደግድጌ አበባይነ ኩሉ ዘሩ ጋር አድጌ ጸግዬ ልሳን አነቃኝ ቅኔህ ልቤ ገብቶ ዘምሮ አዘመረ በህብር ጎልብቶ ብዕርህ ኅብር ነች ቀለም አይወስናት ተራራና ጉድጓድ ወሰን አይከልላት ከቶ ጸግዬዋ ከምድር ነች ከሰማይ ከቶ ማን ፈጠራት ብርሃት ንጥፍ ልሳ ማይተለቻት ማሻሻያት ፈልግ ለበጣ አይተለቻት ለንግግሩ እንደው አበራሽ አለቻት አበራሽ የኔ እህት ውስጤ ያመለከሽ ከቶ በልቤ ውስጥ በየትኛው አለሽ በየትኛው አለሽ የትኛውን መረብሽ ትገሪኝ በሞቴ የት ነው የተቀመጥሽ ያው ነው ጽናትሽ ትግልሽ ወሰን የለው ሺ ሰራዊት መርቷል እርሱን ማንን በለው አዎ ማንን በለው ማንን በለው ስሙን ስም መስጠት አልቻልኩም አበር የኔ መቤት ከቶን ያልደፈርኩም እልፍ ሺ ሰራዊት የመራ መብራትሽ አሁንም ጉድጓድ ውስጥ ያዛል ጌትነትሽ ያዛል ጌትነትሽ ቃልሽ ያው ሆኖ ቋያ ትኩሳት ነው ትግልሽ ባገር ገኖ እኔም ተከተልኩሽ ሕይወት ቃሏን ሰጠች ከዚያ ስንታግልሳን መች ከቶ አመለጠች የያዙሽ ተያዙ ሞተው ሲኦል ገቡ በቶን እሳት አመድ ያው ተንገበገቡ አንቺ ግን አዎ አንቺ ግን ምስራቃዊት ጮራ የሰሜን ከዋክብት ውድ ኢትዮጵያዊት ነሽ የጭቁን ሕዝብ ሀብት ስለዚህ አደራ የኔ እህት እኔን እንዳትረሽኝ ተረክቤሻለሁ የትንሣኤ አስታውሺ